ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም እያስተናገድኳችሁ፣ ኤልያስ አስማሪ ደግሞ በምስልና በድምፅ ቅንብሩ አብረናችሁ እንቆያለን። ዛሬ ምሽት ዘለግ ያለውን ጊዜያችንን የምንሰጠው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን እንዲሁም ትውልድ አፍሪካውያን ጋር በምናደርገው ውይይት ነው። የዛሬ እንግዳችንን ከመሸጋገሪያው በኋላ አስተዋውቃችኋለሁ። በአሜሪካ የስነ ህዝብ ቢሮ መረጃ መሰረት ወደ 700,000 የሚጠጋ ህዝብ የሚኖርባት የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ከመላ ዓለም የመጡ ህዝቦች መኖሪያ ናት። አፍሪካውያንና ትውልድ አፍሪካውያንም በብዛት በከተማ ውስጥ ይኖራሉ። ከተማዋ በተለያዩ ዘርፎች እንድታድግ እንድትበለጽግም እያደረጉ ይገኛሉ። ለዚያም ይመስላል የከተማዋ አስተዳደር የአፍሪካውያንን ባህልና ትውፊት የሚያስተዋውቁ የተለያዩ ዝግጅቶችን ማዘጋጀቱ። ለዚህ ማሳያ የሚሆነን ዲሲ አፍሪካ ፌስቲቫል የተሰኘ ዝግጅት በነገው ዕለት ይከናወናል። ስለ ዝግጅቱ ይዘትና ዓላማ ለማወቅ ደግሞ ገሊላ ጌታነህን በቀጥታ ስልክ መስመራችን ላይ ጋብዘናል። ገሊላ በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ናት። ገሊላ እንደምን አድረሻል? እንኳን ወደ ዝግጅታችን በሰላም መጣሽ።
ሰላም፣ እንዴት አደራችሁ? እና እዚህ ፕሮግራም ላይ ስለጋበዛችሁን በጣም እናመሰግናለን።
እኛም በጣም እናመሰግናለን። ዲሲ አፍሪካ ፌስቲቫል የተባለው ዝግጅት በነገው ዕለት እንደሚደረግ ይጠበቃል። በዋዜማው ላይ እንገኛለን። ይህንኑ ፌስቲቫል የከንቲባ ቢሮው ማዘጋጀት የፈለገበት ምክንያቱ ምንድን ነው? ዓላማው ምንድን ነው የሚለውን በአጭሩ ለአድማጭና ለተመልካቾቻችን ብትነግሪልን።
እሺ። የዲስትሪክት ኦፍ ኮሎምቢያ የከንቲባ ሜሪ ባውዘር መስሪያ ቤት፣ ይሄ የአፍሪካውያን ጽህፈት ቤት፣ የአፍሪካውያን ጉዳዮች ጽህፈት ቤት አንደኛውና ብቸኛው በአሜሪካን ውስጥ ብቸኛው ዲፓርትመንት ነው እና ዋናው መርሃ ግብሩ ለአፍሪካውያን ነዋሪዎች የተለያዩ አይነት አገልግሎቶችን በመስጠት እና በዚያውም ላይ ደግሞ እውቀትን የባህላዊ የአፍሪካንን ባህላዊ እውቀትና እድገትን የሚያበረታታ ቢሮ ነው። ስለዚህ ይሄንን ያዘጋጀንበት ዲሲ አፍሪካ ፌስቲቫል ያዘጋጀንበት አንደኛው ምክንያት እንደምታውቁት ሰፕተምበር ያለፈው ወር ማለት ነው በዲስትሪክት ኦፍ ኮሎምቢያ ውስጥ የአፍሪካውያን ቅርጽ ወይም አፍሪካን ሄሪቴጅ ማንት ተብሎ ፕሮክላሜሽን ከከንቲባዋ ተሰጥቶ የሚከበርበት የተለያዩ የአፍሪካን በዓላት የሚከበርበት ቀን ወር ነው። ስለዚህ ይህንን ፌስቲቫል የምናዘጋጀውም ይህንን ቅርጻችንን ለማሳደግ ባህላችንን ለከተማው ለማሳወቅ ለነዋሪዎች እና የተለያዩ ደግሞ አፍሪካኖች አንድ ላይ ተገናኝተው ልዩነታችንን በማክበር እና በመገናኘት እንድናከብር ለተለያዩም ዜጎች ደግሞ ለማስተላለፍ እንድንችል ነው ይህንን ፕሮግራም ያዘጋጀ ነው።
መልካም ገሊላ፣ እንግዲህ በዚህ ዝግጅት ላይ ኢትዮጵያውያንና ትውልድ ኢትዮጵያውያንን ጨምሮ የተለያዩ አፍሪካ ሀገሮችን የወከሉና ከተለያዩ የአፍሪካ ሀገሮች የመጡ ታዳሚዎች እንደሚሳተፉ ይጠበቃል። ለመሆኑ በዚህ ዝግጅት ውስጥ የተካተቱት ትርኢቶች፣ ክንውኖች ምን ምን ናቸው? ምን አይነት ነገሮችን ለማድረግ አስባችኋል? ለታዳሚዎች ለማቅረብ አስባችኋል?
ስለዚህ የተለያዩ አይነት አንደኛው ፕሮግራማችን የተለያዩ አይነት ዘፈኖች፣ ባህላዊ ዘፈኖች ከምዕራብና ከምስራቅ አፍሪካ የተለያዩ ባንዶች ከናይጄሪያ፣ ሴኔጋል እና እንዲሁም ከኢትዮጵያ የባህላዊ ውዝዋዜዎችም ይኖሩናል። ከዛም በተጨመረ ደግሞ የተለያዩ የዲስትሪክት ኦፍ ኮሎምቢያ ገቨርንመንት ኤጀንሲዎች በዛ ፕሮግራም ላይ ከ20 የሚበልጡ ኤጀንሲዎች በዛ ፕሮግራም ላይ ተገኝተው የተለያዩ አይነት ኢንፎርሜሽኖች እና ቁሳቁሶችን ለነዋሪዎቹ ለማስተላለፍ እና ኢንፎርሜሽን ለማግኘት ለሚፈልጉ ሰዎች ሁሉ እዛ እንደሚገኙ እና ይህንን ኢንፎርሜሽን ደግሞ በአማርኛና በፈረንሳይኛ ማግኘት እንዲችሉ ሆነው እዛ ይገኛሉ። ስለዚህ ይሄ ባህላዊም ፕሮግራም ቢሆን የተለያዩ አይነት ክራፍቶች ለህጻናቶችን የሚሆኑ ባህልን የሚያሳይ ፕሮግራም እንደመሆኑም ከዛም የበለጠ ግን ሰው እዛ ላይ መጥቶ የተለያዩ ስለ ህዝብም ሆነ የተለያዩ ስለ ኤነርጂም ስለ ሶላርም ሆነ የተለያዩ አይነት ኢንፎርሜሽኖችን በቋንቋቸው መረጃ የሚያገኙበት ጊዜ ነው። ከሰኞ እስከ አርብ መሄድ የማይችሉ ሰዎች ኢንፎርሜሽንን ለማግኘት ይሄ በጣም ትልቅ ቦታ ነው ለእነሱ እዛ ላይ መጥተው ተነጋግረው በቋንቋቸው ኢንፎርሜሽንን አግኝተው መሄድ የሚችሉበት ፕሮግራም ነው።
መልካም እንግዲህ እንደሚታወቀው በርካታ አፍሪካውያንና ትውልድ ኢትዮጵያውያን የሚኖሩበት ከተማ ነው የዋሽንግተን ዲሲ ከተማ። መሰል ዝግጅቶች በተለይ በአፍሪካውያን ማህበረሰብ ዘንድ መቀራረብን ለመፍጠር በአፍሪካውያንና ትውልድ አፍሪካውያን ወጣቶች መካከል ያለውን ግንኙነት ለማጠንከር ምን አይነት ፋይዳ ይኖረዋል ብላችሁ ታስባላችሁ?
ይሄ በጣም ብዙውን አንደኛው እና የምንሞክረው ነገር በተለይ ወጣቶች በዘፈን በእንደዚህ አይነት ነገሮች ላይ ተገኝተው ከሌላን አፍሪካኖች ላይ እንዲገናኙ ለማድረግ የተለያዩ አይነት ያንግ ወይም ልጆችን የሚወዷቸው አይነት ዘፋኞች ናቸው የሚኖሩት በዚህ መድረክ ላይ። እዛም ደግሞ በመጡ ጊዜ ለምሳሌ የተለያዩ አይነት ለትምህርትም ሆነ ለተለያየ አይነት ለልጆች የሚሆኑ ስራዎችን የሚያቀርቡ የተለያዩ አይነት ዲስትሪክት ኦፍ ኮሎምቢያ ኤጀንሲዎች ይኖራሉ በዛ ላይ። ስለዚህ ሁሉንም በተለይ ደግሞ ያንጉን ጀነሬሽን እንዲመጣና እዛ ላይ እንዲገኙ በጣም የምንገፋፋው እና አይተናል። ከዚህም በፊት በኮቪድ ምክንያት ላለፈው 2 ዓመት ይህ ፕሮግራም አልተደረገም፣ ግን ከዛ በፊት ባደረግነው ጊዜ አይተናል ምን ያህል ልጆችንና ቤተሰቦችን የሚገፋፋና አንድ ላይ የሚያደርግ ፕሮግራም እንደሆነ።
መልካም እንግዲህ አንቺ ያው በክንውን ኃላፊነት የምትሰሪበት የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ መሰል መድረኮችን ከማዘጋጀት ባለፈ በከተማዋ ለሚኖሩ አፍሪካውያንና ትውልድ አፍሪካውያን የሚጠቅሙ ሌሎች ተግባራትንም እያከናወነ እንደሆነ እንሰማለን። የተወሰኑትን ለወደፊቱ ለማድረግ የምታስቧቸውን እቅዶች ለአድማጮች ማጋራት ትች ይሆን? ከመጪ ዘመን እቅዳችሁ የተወሰኑትን አንድ ሁለቱን ብትነግሪልን።
እሺ፣ አንደኛው በጣም ለወደፊቱ ማድረግ የምንፈልገው የአቅም ግንባታ በተለይም የአፍሪካውያን ማህበረሰብ የሚረዱ የተለያዩ አይነት ድርጅቶች አሉ፣ ወይም ኤንጂዎች ነን ፕሮፊት ኦርጋናይዜሽን የሚባሉ አሉ በዲስትሪክት ኦፍ ኮሎምቢያ። ስለዚህ እነሱን የአቅም ግንባታ ምን ያህል ከኛ የተወሰነ በገንዘብ በየአመቱ የምንሰጣቸው ድጋፍ አለ፣ ግን ከዛም የበለጠ ደግሞ እንዴት ከኛም ሆነ ከሌላ ከፌዴራልም ሆነ እንዴት አይነት ግራንት ማግኘት እንደሚችሉ የእነሱን አቅም ግንባታ ማድረግ ነው። ሌላውም ደግሞ በተጫለ የተለያዩ ቤተክርስቲያን የሃይማኖት ድርጅቶችም ጋር በመስራት እንዴት አድርገን እዚህ የሚኖሩ አፍሪካውያን የገቨርንመንቱ ሪሶርስ ወይም ኢንፎርሜሽን ማግኘት እንደሚችሉ በደንብ ማሳወቅ ነው። እንደምታውቁት ዲስትሪክት ኦፍ ኮሎምቢያ ውስጥ ማንኛውም አፍሪካዊ ብሔረሰብ በአማርኛ ወይ በፈረንሳይኛ ሄዶ የትም ገቨርንመንት ኦፊስ ወይም እኛም ቢሮ በመምጣት እርዳታ ማግኘት ይችላል። የግድ እንግሊዝኛ መሆን የለበትም። እንግሊዝኛ መናገር ካልቻሉ አማርኛ ብቻ ከሆነ ምንም አይነት ዶክመንትም ሆነ በቋንቋም ወይም በጽሁፍም በአማርኛ ወይም በፈረንሳይኛ ኢንፎርሜሽን ማግኘት እንደሚችሉ ሰው እንዲያውቅ በጣም ሞር ቅስቀሳ እንደምናደርግ እና ይሄንንም የምናደርገው ከተለያዩ አይነት አቋማት ጋር በመስራት እንደሆነ ነው።
መልካም። ከመለየታችን በፊት እንግዲህ አንቺ በአፍሪካ ጉዳዮች መስሪያ ቤት ውስጥ በኃላፊነት የምታገለግይ ብትሆኝም የኢትዮጵያውያንን የትውልድ ኢትዮጵያውያንና የኤርትራውያንን እንቅስቃሴ በተለይ በከተማ ውስጥ ያላቸውን አስተዋጽኦ የመመልከት እድሉ አጋጣሚውን አግኝተሻል ብዬ አስባለሁ። እንዲህ ባለው ዝግጅት ውስጥ የእነሱ ኃላፊነት ምንድን ነው? በአጠቃላይ ደግሞ በከተማ ውስጥ ባሉ ክንውኖች ውስጥ ያላቸው ሚናስ ምን ያክል ነው?
በጣም ትልቅ ሚና ነው የሚጫወቱት። ኢትዮጵያውያን ወይም ኤርትራውያን ትውልድ ኢትዮጵያውያን ወይም ኤርትራኖች ዲስትሪክት ኦፍ ኮሎምቢያ የሚኖሩት እና እኔ በጣም የምለው ነገር ቢሆን የመስሪያ ቤቱ መስራት የሚችለው እና ገንዘብም ለአፍሪካኖች መስጠት ብዙ ፕሮግራሞች ማድረግ የምንችለው በተሳትፏችን ነው። ስለዚህ እንዲህ አይነት ፕሮግራሞች በሚካሄዱ ጊዜ ተሰብስበን አንድ ላይ ወተን ድምጻችን በጣም ትልቅ ነን። The largest African community, District of Columbia, is the largest Ethiopianos nacho. እሱ በጣም የታወቀ ነው። ወይ ኤርትራኖች እንደዛ የታወቀ ነው። ስለዚህ በዛም ግን ቁጥራችንን ማሳየት፣ መውጣት፣ ድጋፍ መስጠት በጣም የተለያዩ ፕሮግራሞች አሉ። ለዲስትሪክት ኦፍ ኮሎምቢያ በጀቱ ሲወሰን በጣም ከፍት ንግግሮች ከከንቲባው ጋር ማረግ የሚችሉበት መድረክ ይከፈታል በየአመቱ። ስለዚህ እዛ ላይ ሁሉ ሰው ተገኝቶ ማንኛውም ልጅም ሆነ ስለ ትምህርት ቤታቸው ድጋፍ መስጠት የሚፈልጉ ከሆነ ትልልቅ ሲኒየሮችም እንደሆኑ ብዙ ነገር ማግኘት የምንችለው ድምጻችንን በማሰማት ነው። ስለዚህ በነገውም ፕሮግራም በመገኘት በሌላውም ፕሮግራም ደግሞ በመገኘት እንደዚህ ማንነታችንን እንዴት እንዳለን ማሰማት አለብን። እና ምንም አይነት ነገር ደግሞ ምንም አይነት ችግር ወይም ጥያቄ በሚኖርባቸው ጊዜ እኛ ጋር መጥተው ከኛ ቢሮ ኢንፎርሜሽንን በማግኘት ብዙ አይነት ለራሳቸውም ለህዝቡም ለዲስትሪክት ኦፍ ኮሎምቢያ በጣም ለውጥ እንደሚያደርጉ በጣም ማሳወቅ እንፈልጋለን።
መልካም ገሊላ፣ ውይይታችንን ከማብቃታችን በፊት ይህ ክንውን ይሄ ዝግጅት የት ቦታና በምን ሰዓት እንደሚከናወን ለአድማጮች አስታውሽልን፣ እንዲሁም ደግሞ መረሳት የሌለበት የምትይው ጉዳይ ካለ የተወሰኑ ደቂቃዎችን ልስጥሽ እሱን ለማስተላለፍ።
እሺ፣ አመሰግናለሁ። ስለዚህ ይሄ ፕሮግራም ነገ ኦክቶበር 8 ቅዳሜ ከሰዓቱ 2:00 ወይም 8 ሰዓት በአማርኛ ካለው ከ2 እስከ 6 PM ነው የሚደረገው። ከ2 ሰዓት እስከ 6 ሰዓት እስከ ምሽቱ 6 ሰዓት እና በሜሪዲያን ሂል ፓርክ 16th Street ወይ እና W Street ኖርዝ ዌስት ነው። ሜሪዲያን ሂል ፓርክ ወይም በድሮ ጊዜ ደግሞ ማልከም ኤክስ ፓርክ የሚባለው ዋነኛው በጣም ሂስቶሪካል የሆነ ፓርክ ነው። ለዛም ነው እዚህ ቦታ ማድረግ የፈለግ ነው። ስለዚህ በዛን ሰዓት ተገኝታችሁ ከኛ ጋር አብራችሁ እንድትውሉ በጣም ጋብዛችኋለሁ። እና ደግሞ መናገር የምፈልገውም በማንኛውም ጊዜ ማንም ሰው እርዳታ በሚፈልግበት ጊዜ ባካችሁን በቢሮችን በመምጣት 2014 ላይ ነን ያለ ነው 14th and U ወይም ደግሞ በእኛ መስሪያ ቤት በመደወል ኢንፎርሜሽን ማግኘት እና በመቼውም ሰዓት መታችሁን እንድትናገሩ ነው ባካችሁን ጋብዛለን።
በጣም እናመሰግናለን። ገሊላ ጌታነህ በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ነሽ። በነገ ዕለት የሚደረገውን ዲሲ አፍሪካ ፌስቲቫል አስመልክተሽ ለቀበልሽን ሀሳብ፣ ለጋራሽን መረጃ በእጅጉ አመስጋኞች ነን። መልካም ቀን ይሁንልሽ ገሊላ።
እኔም በጣም አመሰግናለሁ። መልካም ቀን ለእናንተም።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ይቀጥላል። አብራችሁን ስላላችሁን በእጅጉ እናመሰግናለን። ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ በሞራል ስብራትና ለኢኮኖሚ ችግርም እየተጋለጥን ነው ይላሉ። ለዚህ ማሳያ ይሆን ዘንድ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገሬ የሚል ማህበር አቋቁመው ውጣ ውረዶችን በመጋፈጥ ላይ ያሉ ወጣቶችን አነጋግራለች። በመቀጠል ይቀርባል።
ወጣት ዝናሽ ብዙ እንዳለው ከ5 ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች።
አሰሬ ከልጇ ቤት ታሰራኛለች አሰሬ ከልጇ ልጅ ቤት ታሰራኛለች እያሳሳቀች እቺ እንደ ሰዓት ናት ዘይናር ነው የምትል እኔ በሌለሁበት ናር ማለት ሰዓት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍ ነሽ እንደከለ አይደለሽም ትለኛለች። እያሳሳቀች እያታላለች ከሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም። ቤት ተከራይቼ ነው የምኖረው። ገንዘቤን እጨርሻለሁ። የጨረስኩትም ለቤተሰቦቼ ነው ብዙ ነገር ያደረግኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ጉልበት አለኝ፣ ኢቨን ዲግሪ አለኝ። ከተመለስኩ በኋላ ዲግሪን ተምሬያለሁ እና ግን የስራ እድል የለኝም።
ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካዋልና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል።
እውቅና ለማግኘት ከ8 ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል። እንሰራለን እንለወጣለን ብለን ሄደናል። እንዳሰብነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችን ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤት ዘግቶ የተቀመጡ አሉ። እነሱም በማሰብ ነው ይህን ማህበር የመሰረት ነው።
እኛውን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው እኛውን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ። በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ እና እነሱንም እናግዛለን ብለን ነው እኛውን እዚህ ቦታ ላይ የተሰባሰብ ነው።
ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ ሀገርሽ በእውቀት ይህንን እንዲህ አብራርተውታል።
መስራት እንችላለን። የመስራት አቅሙ 100% አለን። ምክንያቱም ከሀገሮች ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው እምንውለው እናድረው። ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የለንም ምክንያት ደግሞ 50-50 የሚባሉ ንግግሮች አሉ። ይህን ነገር መቅረፍ እንድንችል ሚዲያዎችም እድልም ቢከፍቱልን።
ስደት ላይ ከ5 ዓመት በላይ ሁላችንም ብንሰራ በሀገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንም በውስጣቸው የማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በሀገራችን ደግሞ ብዙ ተስፋ አለን። ያው ይህን ማህበር አሁን አቋቁመናል እህቶቻችን ድምጻቸውን ለማሰማት። ከዚህ በኋላ ደግሞ ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው በአጋጣሚ በቤተሰብ የተበላ አለ፣ በፍቅረኛም ሆነ በእህት ወንድም የተበላ አለ። ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር
ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮአቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።
እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው ዓመት ብቻ ከ200 ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት ዓመትም በተለይ ከአጋር ጋር በመሆን አሁንም ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኚህ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።
ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ።
ተብሎ የሚሰጣቸው አሉ። የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይህን ነገር ቢስተካከልልን።
ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው።
እነኝ ያነሳሻቸው ማህበር መሰረተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኙ አሉ፣ ስልጠና ያገኙ አሉ፣ የስራ ቦታ ያገኙ አሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገ ወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋልና የሚያገኙትን ትንሽ አጋጣሚ ተጠቅመው መልወጥ ካልቻሉ ሁሉ ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት።
የውጭ ጉዳይ ሚኒስቴር በቅርቡ ባወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71,000 የሚሆኑ ዜጎች ከሳውዲ አረቢያና ከሌሎች ሀገሮች መመለሳቸውንና ከነዚህ ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር
ጋቢና ቪኦኤ ወጣቶች ላይ ተኮረ የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ኤደን ገረመው አጫጭር አዝናኝ ዜናዎችን ታሰማናለች።
የኢትዮጵያ የታሪክ ዘመን በአርኪኦሎጂ የተሰኘ ቋሚ አውደ ርዕይ ተመረቀ። በዚህ ሳምንት ከተሰሙ ዜናዎች የኢትዮጵያ ቅርስ ባለስልጣን ከፈረንሳይ ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያ የታሪክ ዘመን በአርኪኦሎጂ ቋሚ አውደ ርዕይ ነው። ይህ አውደ ርዕይ በፕሬዝዳንት ሳህለ ወርቅ ዘውዴ ተመርቆ መከፈቱን የፕሬዝዳንቱ ጽህፈት ቤት በፌስቡክ ገጹ አስታውቋል። ይህ አውደ ርዕይ በፈረንሳይ መንግስት የሚደገፍ ሲሆን የኢትዮጵያና የፈረንሳይን 125ኛ ዓመት ዲፕሎማሲያዊ ግንኙነት አስመልክቶ ከሚደረጉ እንቅስቃሴዎች መካከል አንዱ መሆኑም ተገልጿል። ሉሲ ወይም ድንቅነሽንና አርዲን የመሳሰሉ የአርኪኦሎጂ ግኝቶችን ጨምሮ እጅግ ብዙ ሚሊዮን ዓመታትን ያስቆጠሩ የሰው ዘር መነሻነትን የሚጠቁሙ ቅርሶች አሏት። የቀደምት የሰው ዘር መገኛ እንደሆነች የሚነገርላት ኢትዮጵያ ከዚህ ቀደም በተለየ ሁኔታ ለህዝብ እይታ ቀርበው የማያውቁ ቅርሶችን የያዘና በታሪክ ባህል ከቅድመ አክሱም ዘመን አንስቶ እስከ 19ኛው መቶ ክፍለ ዘመን ድረስ ያለውን ታሪክ ደረጃውን በጠበቀ ሁኔታ አውጥታ የምታሳይበት አውደ ርዕይ መሆኑም ተገልጿል። ፕሬዝዳንቷ በንግግራቸው ኢትዮጵያ የቀደምት ታሪክ ባለቤት ሀገር እንደመሆኗ በታሪክና አርኪኦሎጂ ጥናትና ምርምር ዘርፍም በርካታ ዓመታትን ያስቆጠረ ልምድ ቢኖራትም ተዝቆ የማያልቅ የታሪክ ባለቤት እንደመሆናችን መጠን ታሪካችን ተጠንቶና ተነግሮ ቅርሶቻችንም በሚገባ ታውቋል ብዬ አላምንም ማለታቸው በፌስቡክ ገጻቸው ላይ ሰፍሯል። ከዚህ ጋር በተያያዘ በሳምንቱ ጎላ ብሎ ሲናፈስ የከረመው ደግሞ ሀገሪቱ የመጀመሪያውን የሳይንስና የስነ ጥበብ ሙዚየም በጠቅላይ ሚኒስትር አብይ አህመድ እና እንዲሁም ደግሞ ከፍተኛ የመንግስት ሹማምንት በተገኙበት ማስመረቋ ነው። ይህ ሙዚየምም 15,000 ካሬ ሜትር ቦታ ላይ የተገነባና 132 ሜትር ስፋት ያለው ሲሆን ከዚህ በተጨማሪ ሙሉ ለሙሉ የኃይል አቅርቦቱን ከፀሐይ ኃይል እንደሚያገኝም ተነግሯል። ይህ በአይነቱ ለየት ያለ ሙዚየም የተለያዩ ወጣት የፈጠራ ባለሙያዎችን ያሳተፈና ለየት ያለ መነቃቃትን የፈጠረ ሆኗል። ሌላው በዚህ ሳምንት የተሰማው ዜና ደግሞ ከአካባቢ ጥበቃ ጋር በተያያዘ ኢትዮጵያዊ የአካባቢ ጥበቃ ባለሙያ ጌታቸው አሰፋ ተክሌ በመኪና ትራቨለርስ አዋርድ ፎር ኮምፓሽኔት ኮንዘርቬሽን 2022 ወይም 2022 ከሱዛኒ አሻስቶን እና ከኬቪን ኒወል ጋር ለመጨረሻው ዙር አልፎ እየተወዳደረ መሆኑ ነው። ይህ ውድድር በአካባቢ ጥበቃ በተለይም በዱር እንስሳት ጥበቃ ጋር ተያይዞ ለሚሰሩ ባለሙያዎች እውቅና የሚሰጥ ሲሆን የተለያዩ ስራዎችን የሚሰራ ተቋምም ነው። ጌታቸው በሰሜን ተራሮች ብሔራዊ ፓርክ አቅራቢያ ተወልዶ ረዥሙን የስራ እድሜውን በቀይ ቀበሮ ጥበቃና ልማት ስራ ላይ ያሳለፈ መሆኑም የተለያዩ ማህበራዊ ሚዲያዎች ላይ ተገልጿል። በተለይም በመጥፋት ላይ ያሉ ቀይ ቀበሮችን በመታደግም ሰፊ ስራ እየሰራ ይገኛል። ወደ ጥበብ ዜናዎች ስንሻገር በኢራን ከሳምንታት በፊት የ22 ዓመት ወጣት የሆነችው ማሻ አሚኒ ያልተገባ ልብስ ለብሰሻል በሚል በፖሊስ ከተያዘች በኋላ በደረሰባት እንግልት ህይወቷ ያለፈ ሲሆን ይህን ተከትሎ በኢራን አመጽ ተቀጣጥሏል። የሴቶች መብትን የሚደግፉ ተቋማት በሀገሪቱ ለውጥ እንዲመጣ ጥሪ እያቀረቡ ይገኛሉ። ይህን እንቅስቃሴ ለመደገፍ የኦስካር ተሸላሚ ተዋናዮች ማሪዮን ኮቲላርድ እና ጁሊየት ቢኖቼ እንዲሁም ሌሎች የፈረንሳይ የስክሪን እና የሙዚቃ ኮከቦች ጸጉራቸውን ሲቆርጡ የሚያሳይ ቪዲዮ በመቅረጽ ረቡዕ ዕለት ለቀዋል። ለነጻነት ያለችው ቢኖቼ ከጭንቅላቷ ላይ አንድ ፍኝ ጸጉር በመቀስ ቆርጣ ካሜራው ፊት ለፊት ስታሳይ የሚያሳይ ቪዲዮ ለቃለች። ቪዲዮም ሃሽታግ ሄር ፎር ፍሪደም ወይም ደግሞ ጸጉር ለነጻነት በተሰኘ ሃሽታግ እየተለጠፈ የሚገኝ ሲሆን ኢራን በጸረ መንግስት ተቃዋሚዎች ስትናወጥ የተለቀቀ ነው። በመጨረሻም በትላንትናው ዕለት ምሽት መስከረም 26 2015 ዓ.ም ሀበሻዊ መልቲሚዲያና ቴክኖሎጂ እንዲሁም የአዲስ አበባ ሲኒማ ቤቶች ኢንተርፕራይዞች ታሪካዊ የተሰኘውን ኢትዮጵያዊ ፊልም ሂሩት አባቷ ማነውን ወደ ለንደን ሪች ሚክስ ሲኒማ ቤቶች ከጥቅምት 14 እስከ ጥቅምት 16 ድረስ እንዲታይ ለማድረግ በሸራተን አዲስ በተካሄደ ስነ ስርዓት ተስማምቷል። ይህ ፊልም ከኢትዮጵያ የመጀመሪያው በጥቁርና ነጭ የተሰራ የ35 ሚሜ ፊልም ሲሆን በባህር ማዶ ለእይታ ሲቀርብ የመጀመሪያው ነው። ከአሜሪካ ድምጽ ለተቀናበረው የተለያዩ የማህበራዊ ሚዲያና የመዝናኛ ዜናዎች ኤደን ገረመው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀጣዮቹን ጥቂት ደቂቃዎች ደግሞ አንድ ጥዑም ዜማ ለመስማት እናውላቸው። ጣቢያው የአሜሪካ ድምፅ። ስታዳምጡት የነበረው ደግሞ ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አብሬያችሁ ያመሸሁት በመስተንግዶ ሀብታሙ ስዩም ነኝ። በድምፅና በምስል ምህንድስናው ደግሞ ኤልያስ አስማራ አብሮን ነበረ። መልካም ሳምንት ይሁንላችሁ። በቀጣይ ሳምንት እንገናኛለን። ደህና ደሩ።